ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ የካቲት 19 2016 ዓ.ም ስርጭታችን ጀመረ። በአማራ ክልል የተለያዩ አካባቢዎች ግጭቶች አይለው መቀጠላቸውን ነዋሪዎች ገልጸዋል።
ሰላሳ ላይ ጀምሮ ዳስፋት ያደረ ዛሬ ትራንስፖርት የለም። ፈዳን ጀምሮ የለም። ምንም እንቅስቃሴ የለም። ከመራዊ ባህር ዳርም የለም። ከመራዊ ዳንግላም የለም።
መኪናዎች አይንቀሳቀሱም። መንገድ ተዘግቷል።
ቀደም ብለው የተሰሙት በደቡብ ሜጫ ዞን የመርሃዊ ከተማ ነዋሪዎች ናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ከዚህ በተጨማሪ በናዳ የተቀበሩ የደላንታ ኦፓል አምራች ቤተሰቦች እርማቸውን እየወጡ እንደሆነ ስለመሰማቱ፣ እንዲሁም ስዊድን በቅርቡ ኔቶ እንደምትቀላቀል ስለመገለጹ የሚናገሩ ዘገባዎችም በምሽቱ ተካተዋል። እንደምናምሽታችኋል፣ እንደምን ውላችኋል አድማጮቻችንና ተመልካቾቻችን። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች የሚደመጡበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። በምስልና ድምፅ ቅንብሩ ንጉሡ ታምሬ አብሮኝ ያመሻል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ባይደን በዩክሬን እርዳታ ጉዳይና የመንግሥት መዘጋትን ለማስቀረት ከምክር ቤት መሪዎች ጋር ሊወያዩ ነው። እስራኤል በረመዳን ወቅት በጋዛ የምታካሄደውን ጥቃት ለማቆም ተስማማች። ዩናይትድ ስቴትስ ለሱዳኑ ጦርነት እልባት ፍለጋ አዲስ ልዩ መልእክተኛ ሾመች፣ የሚሉት ይገኙባቸዋል። ወደ ዝርዝሩ እንዘልቃለን። ባይደን በዩክሬን እርዳታ ጉዳይና የመንግሥት መዘጋትን ለማስቀረት ከምክር ቤት መሪዎች ጋር ሊወያዩ ነው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ለዩክሬን በታለመው የ60 ቢሊዮን ዶላር እርዳታ ገንዘብ ጉዳይ ለመነጋገርና ጥቂት ቀናት የቀሩትን የዩናይት ስቴትስ መንግሥት የመዘጋት ጣ ለማስቀረት በታለመ ጥረት ዛሬ የሁለቱን የዩናይት ስቴትስ ምክር ቤቶች መሪዎች ወደ ዋይት ሀውስ ጋብዘው ያወያያሉ። ውይይቱም በእንደራሴዎች ምክር ቤት አብላጫ መቀመጫዎች ያለው የዲሞክራት ፓርቲያቸው መሪ ቸክ ሹመር፣ የሪፐብሊካኑ መሪ ሚች ማኮኔል፣ የተወካዮች ምክር ቤቱ አፈ ጉባኤ ማይክ ጆንሰንና እንዲሁም የዲሞክራቱ መሪ ሐኪም ጀፍሪስ ይሳተፋሉ። በዲሞክራት የሚመራው የእንደራሴዎች ምክር ቤት በያዝነው የካቲት ወር መጀመሪያ ላይ ለዩክሬን የታቀደውን የ61 ቢሊዮን ዶላር፣ ለእስራኤል የ14 ቢሊዮን ዶላር እንዲሁም ታይዋንን ጨምሮ የህንድ ውቅያኖስንና የምዕራብና የመካከለኛው ሰላማዊ ውቅያኖስን የሚያዋስኑት ሀገራት ላሉበት የምጣኔ ሀብት ጥምረት የዩናይትድ ስቴትስ አጋሮች የታቀደውን የ5 ቢሊዮን ዶላር በጠቅላላው የ95 ቢሊዮን ዶላር ሁለቱ ተቀናቃኝ ፓርቲዎች የተስማሙበት ከጸጥታ ጉዳዮች ጋር የተያያዘ ወጪ ረቂቅ አጽድቋል። ይሁንና የአሜሪካ ሕዝብ በምክር ቤት ያሉ ወኪሎቹ ወደ ውጭ አገር ከሚላክ እርዳታ ይልቅ የአገሪቱን የድንበር ጉዳይ ጨምሮ በአገር ውስጥ ጉዳዮች ወይም ችግሮች ላይ እንዲያተክሩ ይፈልጋል ሲሉ አፈጉባኤው ጆንሰን የህግ ረቂቁን ከምክር ቤቱ ፊት ቀርቦ ድምፅ እንዳይሰጥበት ለማድረግ ቃል ገብተዋል። ይህንን አስመልክቶ የተናገሩት የእንደራሴዎች ምክር ቤቱ መሪ ቻክ ሹመር በበኩላቸው በዛሬው ዕለት በሰጡት አስተያየት ዩክሬንን አለመደገፍ ዩናይትድ ስቴትስን አጋሮቿ የማይተማመኑባት ሀገር ያደርጋታል ብለዋል። የምክር ቤቶቹ መሪዎች ለግብርና፣ ለትራንስፖርትና የቀድሞ ዩናይት ስቴትስ ጦር ሰራዊት አባላት የሚያገኟቸውን አገልግሎቶች ጨምሮ አንዳንድ የመንግሥት መስሪያ ቤቶች በሚያስፈልጋቸው የገንዘብ ወጪ ጉዳይ ለመስማማት የፊታችን አርብ የሚያበቃ ቀነ ገደብ ይጠብቃቸዋል። ለተቀሩት የመንግሥት መስሪያ ቤቶች የሚያስፈልገው በጀት የመጨረሻ ቀን ደግሞ ከአንድ ሳምንት በኋላ ይደርሳል። እስራኤል በረመዳን ወቅት በጋዛ የምታካሄደውን ጥቃት ለማቆም ተስማምታለች። ከመጋቢት አንድ ጀምሮ ለአንድ ወር በሚቆየው የሙስሊሞች የቅዱስ ረመዳን ወር እስራኤል በጋዛ የምታካሄደውን ወታደራዊ እርምጃ ለማቆም መስማማቷን የዩናይት ስቴትሱ ፕሬዚዳንት ጆ ባይደን አስታውቀዋል። ሮይተርስ በዚህ ዙሪያ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እስራኤል በረመዳን ጾም ወቅት በጋዛ የምታካሄደውን ጥቃት ለማቆም መስማማቷን ያስታወቁት ኤንቢሲ በተሰኘው የአሜሪካ ቴሌቪዥን ጣቢያ ከሚተላለፈው ሌት ናይት ዊዝ ስቲቭ ሜየርስ የተሰኘ ፕሮግራም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እስራኤል በረመዳን ጾም ወቅት በጋዛ የምታካሄደውን ጥቃት ባቸው ወቅት ሲሆን በኳታር የሚካሄደው የተኩስ አቁም ድርድርም ተጠናክሮ ቀጥሏል። በቃለ መጠይቁ ወቅት ባይደን በእስራኤልና በሐማስ መካከል የተኩስ አቁም ስምምነት በመርህ ደረጃ መደረሱንና በሚቀጥለው ሳምንት ተግባራዊ ሊሆን እንደሚችልም ገልጸዋል።
የብሔራዊ ደህንነት አማካሪ መቃረባችንን ነግሮኛል። ተቃርበናል ግን አልተጠናቀቀም። ተስፋዬ በሚቀጥለው ሰኞ የተኩስ ማቆም ስምምነት ይደረጋል የሚል ነው።
ባይደን አክለው እስራኤል ከቀሪው ዓለም ድጋፍ ልታጣ ትችላለች ያሉ ሲሆን እስራኤል ቀሪ የሐማስ ኢላማ ያለቻቸው ላይ ጥቃት ማድረስ ከመቀጠሏ በፊት በሚሊየን የሚቆጠሩ ፍልስጤማውያን በጦርነት የተተራመሰውን የጋዛ አካባቢ ሸሽተው ከተጠለሉበት የራፋ ከተማ ለማስወጣት ቃል መግባቷን ተናግረዋል። እስራኤል ግን ሐማስ እስካልጠፋ ድረስ አሁንም ጦርነቱን እንደማታቆም መናገሯን የቀጠለች ሲሆን ሐማስ በበኩሉ ጦርነቱን ለማቆም ስምምነት እስካልተደረሰ ድረስ ታጋቾችን እንደማይለቅ አስታውቋል። በመጪው ህዳር ወር ለሚደረገው ምርጫ በድጋሚ ለመመረጥ ዝግጅት እያደረጉ ያሉት ባይደን ለእስራኤል ባሳዩት ጠንካራ ድጋፍና በጋዛ በደረሰው ከፍተኛ የሞት ቁጥር ምክንያት በወጣት አሜሪካውያንና ግራ ዘመም ተራማጆች ዘንድ የነበራቸው ድጋፍ አሽቆልቁሏል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በሌላ ዓለም አቀፍ ዜና ዩናይትድ ስቴትስ ለሱዳኑ ጦርነት ልባት ፍለጋ አዲስ ልዩ መልእክተኛ ሾመች። ዋሽንግተን በሱዳን 10 ሺዎች የተገደሉበትንና ከፍተኛ ውድመት ያስከተለውን ጦርነት ለማቆም ዩናይትድ ስቴትስ በካርቱም አዲስ ልዩ መልእክተኛ ሾማለች። የሱዳኑ ግጭት ይበልጥ ትኩረት እንዲያገኝ የቀድሞው ዲፕሎማትና የዩናይት ስቴትስ ምክር ቤት አባል ቶም ፔሪዬሌ የልዩ መልእክተኝነት ስራቸውን እንደሚጀምሩ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለሮይተርስ በሰጡት መግለጫ ነው ያስታወቁት። ብሊንከን በመግለጫቸው አክለውም ጦርነቱ እንዲያበቃ፣ ሰብአዊ ቀውሱ እንዲሁም የጭካኔ አድራጎቶች እልባት ያገኙ ዘንድ ፔሪዬሌ በአፍሪቃና በመካከለኛው ምስራቅ ያሉ አጋሮቻቸውን በማስተባበር ጥረታቸውን ያጠናክራሉ ብለዋል። ፔሬሌ በበኩላቸው በሰጡት አስተያየት ይህ ሹመት ፕሬዚዳንት ባይደንና የውጭ ጉዳይ ሚኒስትር ብሊንከን ጦርነቱን እና ከግጭቱ ተዛምዶ በሲቪሎች ላይ የሚደርሰውን አሰቃቂ ግፍ በማስቆም እንዲሁም አስከፊው የሰብአዊ ቀውስ ወደ ለየለት ቸነፈር እንዳይሸጋገር ለመከላከል ለሁኔታው የሰጡትን ግምትና አስቸኳይ ትኩረት ያሳያል ብለዋል። በሱዳን የዩናይት ስቴትስ አምባሳደር የነበሩት ጆን ጋድፍሪ ኃላፊነታቸውን መልቀቃቸውን ብሊንከን በመግለጫቸው አስታውሰዋል። አያይዘውም ዳንኤል ሩቢስታይን የሱዳን ጉዳዮች ጽህፈት ቤት ዳይሬክተር ሆነው በጊዜያዊ ጉዳይ አስፈጻሚነት የሚያገለግሉና የጽህፈት ቤታቸውን መቀመጫ በኢትዮጵያ እንደሚሆን አመልክተዋል። ባለፈው ዓመት የሚያዝያ ወር በሁለቱ የሱዳን ተቀናቃኝ የጦር አዛዦች መካከል የተቀሰቀሰውን ጦርነት ተከትሎ ዩናይትድ ስቴትስ ኤምባሲዋን መዝጋቷንና እንዲሁም ጦር ሰራዊቷን ከዚያ የሚገኙትን የአሜሪካ መንግስት ሰራተኞች ከካርቱም ማስወጣቱ የሚታወስ ነው። አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። የናይጄሪያ መንግስት ሰራተኞችና የማህበር አባላት በዋጋ ንብረት ሳቢያ የስራ ማቆም አድማ ጀምረዋል። የናይጄሪያ መንግስት ሰራተኞችና የሰራተኞች ማህበራት ከማክሰኞ ጀምሮ የስራ ማቆም አድማ እያካሄዱ ነው። በርካታ ሰዎች በከፍተኛ የዋጋ ግሽበትና እየጨመረ በመጣው የኢኮኖሚ ቀውስ ሳቢያ ቁጣ ላይ ባሉበት በአሁኑ ወቅት የተጀመረው ይህ አድማ ቁልፍ የመንግስት አገልግሎቶችን ሊያቋርጥ እንደሚችልም ተነግረዋል። በህዝብ ብዛት ከአፍሪካ ቀዳሚ በሆነችው አገር ባለፈው ዓመት ስልጣን የተረከቡት ፕሬዚዳንት ቦላ ቲናቡ ለነዳጅ ይደረጉ የነበሩ ድጎማዎችን ማቆማቸውና የአገሪቱን የውጭ ምንዛሪ ማዋሃድን የሚያካትቱ ፖሊሲዎችን ያወጡ ሲሆን ይህም ናይራ ከዶላር አንጻር የነበረው ዋጋ እንዲቀንስ አድርጓል። የቤንዚን ዋጋ ከጥፍ በላይ የጨመረ ሲሆን በዚህም ሳቢያ የጨመረው የዋጋ ግሽበት ባለፉት 3 አስርት ዓመታት ባልታየ ሁኔታ ባለፈው ወር ወደ 30% መድረሱን ብሔራዊ ስታቲስቲክስ ቢሮ መረጃ አሳይቷል። በአድማው የተሳተፉ የናይጄሪያ ሰራተኞች ኮንግሬስ ፕሬዚዳንት ጆ አጃኢሮ ረሃብ ላይ ነን፣ ይህን የማይረዳ ማንም የለም ሲሉ ተናግረዋል። ሌሎች ተሳታፊዎችም አደማዊ መንግስትን ትኩረት ማግኘት የሚችልበት ብቸኛ መንገድ ነው ብለዋል። ነገሮች ከእጃቸው እያመለጡ ነው ያለው በዋና ከተማው አቡጃ የሱቅ ባለቤት የሆነው ክርስቲያን ኦሚጂ በበኩሉ የዋጋ ማሻቀቡ ቀጥሏል፣ መንግስት ደግሞ አደርገዋለሁ የሚለውን እርዳታ አላቀረበም ሲል አስተያየት ሰጥቷል። ይህ አድማ በናይጄሪያ ከተካሄዱ አድማዎች አዲስ የተቀሰቀሰው ሲሆን በጥቅምት ወር የተደረገው አድማ እንዲቆም ወርሃዊ ክፍያዎችና ድጎማ ለማድረግ በሰራተኛ ማህበራትና መንግስት መካከል ስምምነት ተደርሶ ነበር። ማህበራቱ መንግስት ለስድስት ወራት በየወሩ የ20 ዶላር ደሞዝ ጭማሪ ለማድረግና በሚሊዮን ለሚቆጠሩ ተጋላጭ ሰራተኞች ደግሞ ለ3 ወራት ያክል የ15 ዶላር ድጋፍ ለማድረግ የገባውን ቃል ማክበር አልቻለም ሲሉ ከሰዋል። ባለፈው ዓመት በነዳጅ የሚንቀሳቀሱ አውቶቡሶችን ለጅምላ ማጓጓዣነት ለማሰማራት የተገባው ቃልም ተግባራዊ ሊሆን አልቻለም ነው የተባለው። የተራዘመው የሴኔጋል ምርጫ ክረምቱ ከመግባቱ በፊት ይካሄዳል ሲሉ ፕሬዚዳንት ሳል ተናገሩ። የሴኔጋሉ ፕሬዚዳንት ማኪሳል ትናንት ሰኞ ለብሔራዊ ምክክር መድረክ ሲናገሩ የተራዘመው የሀገሪቱ ብሔራዊ ምርጫ ክረምቱ ከመግባቱ አስቀድሞ ይካሄዳል ብለዋል። አያይዘውም የስልጣን ዘመናቸው ከሚያበቃበት የሚያዝያ ወር በፊት ስልጣናቸውን ለመልቀቅ ያላቸውን ቁርጠኝነት ደግመው አረጋግጠዋል። ይሁንና የሀገሪቱ ጠቅላይ ፍርድ ቤት በወሩ መጀመሪያ ላይ ባሳለፈው ውሳኔ መሰረት የምርጫው ቀን በፍጥነት መወሰን አለበት ያሉ 16 እጩዎች ግን በብሔራዊ ደረጃ በተጠራው በዚህ የውይይት መድረክ ለመሳተፍ ፈቃደኛ ሳይሆኑ ቀርተዋል። የሁለተኛ ዙር የስልጣን ዘመናቸውን በማጠናቀቅ ላይ ያሉት ሳል የተፎካካሪዎችን ማንነት አስመልክቶ በተቀሰቀሰውና አሁንም ድረስ እልባት ባላገኘው ውዝግብ ሳቢያ ምርጫው ለ10 ወራት እንዲራዘም ማድረጋቸውም የሚታወስ ነው። ፕሬዚዳንቱ የወሰዱትን እርምጃ ሕገ ወጥ ነው ሲል ውድቅ ያደረገው የሀገሪቱ ሕገ መንግስታዊ ፍርድ ቤት በበኩሉ ባለፈው የካቲት 7/2016 ዓ.ም ባሳለፈው ውሳኔ መንግስት በተቻለ ፍጥነት አዲስ የምርጫ ቀን እንዲያዘጋጅ ቢያዝም ሳል የሚመሩት መንግስት ግን አሁንም ድረስ ምርጫውን የሚካሄድበትን ቀን ቆርጦ ይፋ አላደረገም። በአንጻሩ ብሔራዊ ውይይቱ በሕዝብና በፖለቲካ ተዋናዮች መካከል የመተማመን ስሜት ለመፍጠር ያለመ ሲሆን የሲቪል ማህበረሰብ አባላትንና የሃይማኖት መሪዎችን ያካተተ መሆኑም ታውቋል። በትክክልም ውይይትና ምክክሩ ያስፈለገው ይህን የተዳከመ ሁኔታ እንዲያንሰራራ ለማድረግና ለዲሞክራሲ ያለንን ቀናይነት ለማጎልበት ነው ሲሉ ሳል አጽንኦት ሰጥተው ተናግረዋል። በመጨረሻም ጨረቃ ላይ ያረፈችው ኦዴሴስ የቀራት የባትሪ ኃይል ከ10 እስከ 20 ሰዓታት ብቻ የሚያቆያት ነው ተባለ። እንደ አውሮፓውያን የዘመን አቆጣጠር ከ1972 ዓ ም ወዲህ ጨረቃ ላይ በማረፍ የመጀመሪያዋ ዩናይት ስቴትስ የጠፈር መንኮራኩር ኦዴሴስ የቀራት የባትሪ ኃይል ከ10 እስከ 20 ሰዓታት ብቻ የሚያቆያት መሆኑን የበረራዋ ተቆጣጣሪዎች አስታውቀዋል። መንኮራኩሯን ከሚያሳርፈው ሮቦት ጋርም እስካሁን ግንኙነታቸው ያለመቋረጡን ጨምሮ አመልክተዋል። ቴክሳስ ክፍለ ግዛት የሚገኘው ኢንቱቲቭ ማሽንስ የተባለው ኩባንያን እንዳመለከተው የበረራ ተቆጣጣሪዎች በዛሬው ዕለትም የጠፈር መንኮራኩሯ ጨረቃ ላይ ካሳረፈው የሮቦት መሳሪያ ጋር ግንኙነታቸውን መቀጠላቸውንና ማለዳ ላይም ልዩ ልዩ የሳይንስ መረጃዎችንና ምስሎችን መላኩን ተናግረዋል። የዩናይት ስቴትስ የጠፈር ምርምር አስተዳደር ናሳና የጠፈር መንኮራኩሯን ለመስራት እንዲሁም ወደ ጨረቃ ለማብረር ለኩባንያው የ118 ሚሊዮን ዶላር ወጪ ማድረጉም ታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የየካቲት 19 2016 ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በተለያዩ የኢትዮጵያ አካባቢዎች ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የሚቀርቡ ጥሪዎች ቢቀጥሉም በአማራ ክልል ግጭቶች
ጀምሮ እንቅስቃሴ መቆም
ነዋሪዎች ተናግረዋል። በተለይም በደቡብ ሜጫ ዞን መርሃዊ ከተማና በአዊ ብሔረሰብ አስተዳደር ዞን በአዲስ ቅዳምና በኮሶበር ከተሞች ዳግም ያገረሹት ግጭቶች ከፍተኛ የጸጥታ ስጋት መፍጠራቸውንና የመንግሥት መስሪያ ቤቶችና የንግድ ተቋማት ዛሬ ማክሰኞ ለአራተኛ ቀን ዝግ ሆነው እንደዋሉ ነዋሪዎች ለአሜሪካ ድምፅ አስረድተዋል። በአዲስ ቅዳምና በአካባቢው ካሉ ነዋሪዎች ከተማውን ለቀው የወጡ መኖራቸውንም አስተያየት ሰጪዎቹ አክለዋል። ኢትዮጵያ መከላከያ ሰራዊት ትናንት በፌስቡክ የማኅበራዊ ትስስር ገጹ ባሰፈረው መረጃ በተለይ ከመርሃዊ እስከ ገርጨጭ ከተሞች ድረስ ባለው 23 ኪሎ ሜትር መንገድ ስምሪት ማድረጉን ጠቁሟል። የአማራ ክልል መንግስትም ዛሬ ባወጣው መግለጫ የተጀመረው የሕግ ማስከበር ሥራ ተጠናክሮ ይቀጥላል ብሏል። አስቴር ምስጋናው የዚህን ጉዳይ ዝርዝር ታጋራናለች።
በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ካለፈው ሳምንት መገባደጃ አንስቶ ግጭቱ አይሎ እንደቀጠለባቸው ከተገለጹ በርካታ አካባቢዎች ውስጥ በተለይ የደቡብ ሜጫ ዞንና የአዊ ብሔረሰብ አስተዳደር ዞን እንደሚገኙበት ያነጋገርናቸው የአካባቢው ነዋሪዎች አረጋግጠዋል። በዞኖቹ ባለፈው ሳምንት ቅዳሜ የተጀመረው ግጭት እስከዛሬ በመቀጠሉ ከባህር ዳር ከተማ እስከ ዳንግላ ከተማ ድረስ ባለው የ78 ኪሎ ሜትር መንገድ ላይ በሚገኙ አካባቢዎች የትራንስፖርት እንቅስቃሴን ጨምሮ ሌሎች የንግድና የመንግስት አገልግሎት ሰጪ ተቋማት ስራ ማቆማቸውን ነዋሪዎቹ ገልጸዋል። በደቡብ ሜጫ ዞን የመርሃዊ ከተማ ነዋሪ መሆናቸውን የነገሩን አቶ ይሁን ደመላሽ ካለፈው ሳምንት ቅዳሜ ጀምሮ እንቅስቃሴ መቆሙን አብራርተዋል።
ቅዳሜ ዕለት ሰባት ሰዓት ላይ የተጀመረ ፋኖና መከላከያ ነው የገጠሙ። ሰባት ሰዓት ላይ ጀመሩ። በአስር ሰዓት ውስጥ ያነበረ ዛሬ ትራንስፖርት የለም። ቅዳሜ ጀምሮ የለም ምንም እንቅስቃሴ ባ የለም። ከመራዊ ባህር ዳርም የለም፣ ከመራዊ ዳንግላም የለም፣ ሱቅ የለም፣ ገበያ ይባል ዋጋ ማድረግ የለም። አናንጫውም የመንግስት ሰራተኛ ቅድሙ የተዘጋጋ ነው። ቅድሙም በቅድም የተዘጋጋ ነው። የመንግስት ሰራተኛው ስራም የለም። ሰውዝወልድ ሕክምና መድም አልቻለም። አንድ ክፍት የነበረ ሕክምና ነበረ፣ መድም አልተቻለም።
የኢትዮጵያ የሀገር መከላከያ ሰራዊት ትላንት በፌስቡክ ማህበራዊ ትስስር ገጹ ባሰፈረው መረጃ በደቡብ ሜጫ ዞን በመራዊ ከተማ ትጥቃዊ ግጭቱ መኖሩን አረጋግጧል። ከመራዊ እስከ ገርጨጭ በሚያገናኘው 23 ኪሎ ሜትር በሚወስደው መንገድ ጽንፈኛ ባለው ቡድን አመራርና አባላት ላይ እርምጃ መውሰዱንና ተዘግተው የነበሩ መንገዶችን ማስከፈቱን ገልጿል። በከተማዋ ግጭት ማገርሸቱ የተሰማው በቅርቡ በተካሄደው ውጊያ በርካታ ያልታጠቁ ሰላማዊ ሰዎች መገደላቸውን የሰብአዊ መብቶች ድርጅቶች እየገለጹ ባሉበት ወቅት ነው። ጥር 20 ቀን በዚችው መርሃዊ ከተማ የተደረገውን ግጭት ተከትሎ ቢያንስ 45 ሲቪሎች ከህግ ውጭ በመንግስት የጸጥታ ኃይሎች ተገለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን የካቲት 5 ቀን ባወጣው ሪፖርት አስታውቋል። የእነዚህን ሲቪሎች ማንነት ማረጋገጥ እንደተቻለም ሪፖርቱ አመልክቷል። ይህንኑ የሲቪሎች ግድያ አስመልክቶ የአሜሪካ ድምጽ ያነጋገራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ መከላከያ ሰራዊቱ እርምጃ የወሰደው ጥቃት በፈጸሙበት ጽንፈኛ ኃይሎች ላይ ነው ብለዋል። ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ ይወሰዳል በማለትም አክለዋል። ኢሰመኮና ሌሎች የሰብአዊ መብቶች ድርጅቶች በየመግለጫቸው የሰላማዊ ሰዎች ስቃይና ግድያ ያበቃ ዘንድ ግጭቶች በውይይት እንዲፈቱ ጠይቀዋል። ነዋሪዎች ግን ግጭቶች በተለያዩ አካባቢዎች መቀጠላቸውን እየተናገሩ ነው። በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳም ከተማ ነዋሪ የሆነውና ስሙን እንዳንጠቅስ የጠየቀን አስተያየት ሰጪ ትናንት ሰኞ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከበድ ያለ የተኩስ ልውውጥ እንደነበር ገልጿል። ዛሬ የተኩስ ድምጽ ባይኖርም በደህንነት ስጋት ከተማዋን ለቀው የወጡ ነዋሪዎች መኖራቸውን አስተያየት ሰጪው አስረድቷል።
ማታ ያው ተኩስ አልፎ አልፎ ነበረ። አሁን ተግ ብሏል። የተወሰነ የከተማው ሰው በሙሉ ወጥቷል። አሁን ትላንትና ተኝቶ ቀን ሙሉ እስከ 11 ሰዓት ተኝቶ ዋለ። ዛሬ ወጥቷል። በገጠር ዘግቶ ቤት ዘግቶ ወጣም ተክሎ የተፈናቀለ በቃ የከተማው ህዝብ ከወጣነ ፈራንና ተኩሱን ምኑ ሲሆን ጊዜ በቃ ከምናልቅ ብለን አሁን ወደ ገጠር ወጣነ። ትራንስፖርት የሚባል ነገር የለም። ምንም ዝውር የሚል ነገር መኪና ምናምን የለም። አሁን ተኩስ የለም፣ ግን አሁን ለመግጠም ደግሞ እየተዘጋጁ ናቸው።
ለደህንነቷ በመስጋት ስሟን በሚስጥር እንድንይዝ የጠየቀችን በዚሁ ዞን የኮሶበር ከተማ ነዋሪም ትላንት በነበረው የተኩስ ልውውጥ ምክንያት ዛሬ ምንም አይነት እንቅስቃሴ የለም ብላለች።
መኪናዎች አይንቀሳቀሱም፣ መንገድ ተዘግቷል።
ከደቡብ ምጫ ዞንና ከአዊ ብሔረሰብ ዞን በተጨማሪ በሰሜን ሸዋ፣ በሰሜን ወሎና በጎንደር አካባቢዎች በሚገኙ በርካታ ስፍራዎችም ከባድ ግጭቶች እየተካሄዱ እንደሆነ ምንጮች ለአሜሪካ ድምጽ አመልክተዋል። የአማራ ክልል መንግስት ዛሬ ባወጣው መግለጫ በክልሉ የህዝብ ሰላምና ደህንነት ለማስጠበቅ የተጀመረው ህግ የማስከበር ስራ ተጠናክሮ ይቀጥላል ብሏል። በአማራ ክልል በመንግስትና በፋኖ ታጣቂ ቡድን መካከል የቀጠለውን ግጭት በሰላማዊ መንገድ ለመፍታት በክልሉ ያሉ የሃይማኖት አባቶች አስተዋጽኦ እንዲያደርጉ ባለፈው ሳምንት ከነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ጥሪ ማቅረባቸው ይታወሳል። የታጣቂ ቡድኑ አባላት ትጥቃቸውን አስቀምጠው ወደ ሰላማዊ ህይወት ለመመለስ ፈቃደኛ ከሆኑ ብቻ ሰላም ሊፈጠር ይችላል ብለዋል። ጠቅላይ ሚኒስትሩ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰር የሆኑት ያየው ገነት ቸኮል አሁን ባለው ሁኔታ የአማራ ህዝብ ጥያቄ በሀገር ሽማግሌዎችና በሃይማኖት አባቶች የሚመለስ አይደለም ሲሉ አማራጭ ያሉትን ጠቁመዋል።
እውነተኛና ሀቀኛ የሆነ ውይይት ከሁሉም የተለያየ ሀሳብ የተቃርኑ ሀሳብ ካላቸው ወገኖች ጋር ማድረግ ከተቻለ እና ያን ገቢራዊ ማድረግ ከተቻለ የተሻለ ለውጥ ማምጣት ይቻላል ብዬ አምናለሁ።
በአማራ ክልል የቀጠለው ግጭት በሰላማዊ መንገድ ለመፍታት ያስችላል በሚል የክልሉ መንግስት ከፍተኛ አመራሮች በምስራቅ አማራ እንዲሁም በምዕራብና ሰሜን ጎንደር ዞን አንዳንድ አካባቢዎች ህዝባዊ ውይይቶችን እያካሄዱ ይገኛሉ። ለአሜሪካ ድምጽ አስቴር ምስጋናው።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብላ አስቴር ያሰማችን የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔው መጽሔት ይቀጥላል። በደላንታ ወረዳ የዋሻ ውስጥ ባህላዊ የኦፓል ማምረቻ ስራ ላይ ሳሉ በናዳ የተዋጡ ወጣቶችን በሕይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሐዘን እየተቀመጡና እርማቸውን እየወጡ እንደሚገኙ ተናገሩ። በናዳ የተቀበሩት አምራቾች ዛሬ ማክሰኞ 19ኛ ቀናቸውን ያዙ ሲሆን ከዚህ በኋላ በሕይወት የመገኘታቸው እድል የመነመነው ነው ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። አስክሬናቸውን አግኝተን ቀብራቸውን በክብር አለመፈጸማችን ሐዘናችንን አባብሶናል ብለዋል። መስፍን አራጌ ቀጣዩን ዘገባ ልኮልናል።
በደቡብ ወሎ ዞን ደላንታ ወረዳ 018 ቀበሌ አለውሃ በሚባለው ተራራ ወገብ ላይ ለኦፓል የከበረ ድንጋይ ምርት በተፈለፈለ ረጅም ዋሻ ውስጥ እንዳሉ በናዳ የተቀበሩ አምራቾች ዛሬ 19ኛ ቀናቸውን ይዘዋል። የአካባቢው ማህበረሰብና የአምራቾቹ ቤተሰቦች በዋሻው መግቢያ አንጻር ናዳውን እያነሱ ከ70 ሜትር በላይ ወደ ውስጥ ዘርቀው ለመግባት ቢሞክሩም የተቀበሩትን ወጣቶች በህይወት ወይም ማስከሬናቸውን ለማግኘት አልቻሉም። ከ750 ሜትር በላይ ርዝመት እንዳለው በተገለጸው ዋሻ ውስጥ በናዳ የተዋጡት አምራቾች ከሁለት ሳምንታት በላይ ያለ ምግብና አየር በመቆየታቸው ተስፋቸው የተመናመነው ቤተሰቦቻቸው እርማቸውን ለማውጣት ሀዘን ተቀምጠዋል። የደላንታ ወረዳ ነዋሪው አቶ ካሳው ደጀን በናዳው ከተቀበሩት አምራቾች ሶስቱ የቤተሰባቸው አባላት እንደሆኑ ይናገራሉ። አደጋውንም ቅስም ሰባሪ ሲሉ ነው የገለጹት።
ከአንድየት ሶስት ሰዎች ናቸው። ደጀን ጌታዬና አንታዬ ጌታዬ ዳዊት ስላሽ ናቸው። ሁለቱ ወንድማማች ናቸው። አንደኛው ደግሞ የአንደኛው ሚስት ወንድም ነው። ለቤተሰብ ታዛዥ ግን ለቤተሰብ ሆነ ለጎረቤት ጥሩ አገልጋይና ታዛዥ ናቸው። ብዙ ትልቅ ሰውም አክባሪ፣ ለቤተሰብ በጉልበታቸው ቅን አገልጋይ ናቸው። ቤተሰብ ያስተዳድራሉ። ትዳር ይዘዋል። እናትና ደካማ ቤተሰብ አላቸው። እነሱ ይረዳሉ። ትናንትና ተስፋ ነበረን። ታንክ ምናምን መጥቶ እሱ ስደበድ በኋላ ከደሎን ከይላል ናዲ ያለ መፍትሄ ይመጣል ተብሎ ሳይኖር ቀረ። ከትናንት ወዲህ በቃ ተስፋ ቆርጠን ምንም ተስፋ እንዲህ የሌላቸውን አሁን ያረጋገጥም። በጣም የልጆቹ ወጥቶ መቅረት ከምንም በላይ እያዘንና እየተከዝን ነው ያለ።
የወረዳው መንግስታዊ አመራርም ሆነ የአካባቢው ማህበረሰብ በዋሻ ውስጥ ሳሉ በናዳ የተቀበሩትን ወጣቶች ቁጥር ከ10-20 ያደርሱታል። አቶ ካሳው ግን በናዳው እንደተዋጡ የተረጋገጡት ሰዎችን ብዛት ከ10 ያሳነሱታል።
መራየው አበበ፣ ፋሲል ሞላ፣ ጌጅን ጌታዬ፣ አንታዬ ጌታዬ ዲያዊት ስለሽ መሰለ መስጌ መኮንን ብርሃን 018 ቀበሌ ናቸው። ከዛው ከመሰራበት ቀበሌ ማለት ቡኩ የምትባል ደግሞ ከሌላ ቀበሌ ነው። ከጣና የመጣች 8 ናቸው።
ከሀዘንተኛ ቤተሰቦቹ አንዷ አለሚቱ ክፍሌ መራጊው አበበ የተባለ የ29 ዓመት ታናሽ ወንድማቸውን በናዳ አጥቻለሁ ሲሉ ይናገራሉ። ወንድማቸው በወጣትነቱና ብዙ በሚሰራበት እድሜ የእንዲህ አይነት አደጋ ሰለባ መሆኑ ለቤተሰቡና ለአካባቢው ማህበረሰብ አስደንጋጭም አሳዛኝም ክስተት እንደሆነ ይገልጻሉ።
መራጊው አበበ ማለት በጣም ደግ መልካም ሰው ፈጣሪ ሲፈጥር ከላይ ሁሉን ነገር ትትና እስከ ወንድነት አሟልቶ የፈጠረው እኔ እህቱ ስለሆንኩ ብቻ ሳይሆን ይህን የምልለት ጎረቤትም ዘመድ ባደው ምንም አይነት ሳካ የሌለው ምንም የስድስት ወር አንድ ወንድ ልጅ ህፃን ያለው ነው። እናቱም አባቱም አሉ። እንደ አጋጣሚ ሆኖ እናትና አባቱ ተለያይተው የብቻ ነበር የሚኖሩት። አባቱ ትንሽ በጉልበት ደከም ያለ ስለነበረ አባቱን እየጦረ ከሱ ውጭ አባቱን ማንም የሚረዳው እናንተን የሚለው የሌለው ልጅ ነው። ያው እናቱም በተመሳሳይ እንደዛው በቃ በሁሉም ነገር ለሁሉም ወገን እንኳን ለእናት አባቱ አይደለም ቀርቶ ለማንኛውም ወገኖቹ ለሁሉም እንትን ተጠሪና ደራሽ የሆነ ወጣት ልጅ ነበር። ግን ይሄ ነው ብሎ ለመግለጽ ራሱ ትንሽ ይከብዳል።
የደላንተ ወረዳ ዋና አስተዳዳሪ አያሌው በር የሆኑ ባህላዊና ዘመናዊ ዘዴዎችን በመጠቀም በናዳው የተያዙትን አምራቾች ለመታደግ ሙከራዎች ቢደረጉም ውጤት እንዳላመጡ አስረድተዋል። የአገር መከላከያ ሰራዊት በተለያዩ ተተኳሾች ከዋሻው ላይ የተንጠለጠለው ናዳ ለመበተንና የነፍስ አድን ጥረቱን ለማቃለል ሙከራዎችን ማድረጉን አቶ አያሌው አመልክተዋል።
የሰው ቁጥር እስካሁን 9 የሚል ነው ያለን መረጃ። እዚህ ያለዋት ልዩ ስም ቆቋ ከሚባለው ከዛው ቀበሌ 8 ከሌላ ቀበሌ የመጣ አንዳለ የሚል እነሱ ለማውጣት በርካታ ርብርብ ተደረገ። በባህላዊ መልኩ እየተቆፈረ ስለነበር ተደርምሶ የነበረው ለሰባት ቀን አካባቢ በባህላዊ መልኩ ተቆፍሮ እንዲወጣ ለማድረግ ጥረት አደረግን፣ አልተቻለም። ከዛ በኋላ ደግሞ ሌሎች አማራጮችን ተጠቀምን። መከላከያ መሀንዲሶቹን ክልልም የዞን መንግስትም ጂኦሎጂስቶችን አስገባ ታየ። የመከላከያ አማራጮች ቋጥኙ እንዲወርድ ጥረት ተደረገ። የሚቻለው ሁሉ ተደረገ። የመጀመሪያው ፕላን ላይ ውጤት ማምጣት አልተቻለም። ሁለተኛ ፕላን እንደገና ታይቶ የምስራቅ አማራ እዝን የሚያስተባብሩት ጀኔራል ዘውዱ ታርጌ እሳቸውን መጥተው ቦታውን አዩት። መሀንዲስም ይዘው ገቡ። የዞኑም ዋና አስተዳዳሪ ከክልልም መንግስት አካላት ተልኮ መጥቶ በጋራ ታየ። ማቴሪያል ቀረበ። የተደራጀ ኃይልም እንዲገባ ተደረገ። ገብተው እነሱ ካዩ በኋላ ትናንትና በገቡት መሳሪያዎች የሚቻለውን ሁሉ ተደረገ። አሁንም ያንን ቆጥኝ ማውረድ አልተቻለም። አሁን የመስራት አቅሙም ሰውም ተጎጂ ቤተሰብም ቁጥሩ እየቀነሰ መጣ። እርሙንም የማውጣት የማስለቀፍ ላካሄዱ የሰው ኃይል ቁጥሩ ለቁፈራ እየቀነሰብን መጣ። በእኛ በኩል ግን የሚቻለውን ሁሉ እያደረግን ነው። እንዴት አስከሬን ከዛ አስቀምጠን ያለ ወግ ያለ ማድረግ ያለ አገር ያለ ሴት ያለ ትውፊታችን እንዴት እንደዛ ሊሆን ይችላል የሚል ሀሳብ አለን። እኛም እንደ አካባቢ መንግስት ግን የውጤቱ ጉዳይ እውነት ለመናገር ከዚህ ባሻገር ያመጣነው ነገር አልነበረም።
ስለዚህ ተስፋ አስቆራጭ ነው በህይወት የማግኘቱ ነገር።
በቃ 19 ቀን ሞላቸው እንግዲህ ይህንን መገመት ለማንም አያሻም።
የወርቅ ዋሻ ኦፓል አምራቾችና ግብይት ማህበር ሊቀመንበር አቶ ተስፋ ያጋዥ እንዲህ አይነት አደጋዎች ዳግም እንዳይከሰቱ መፍትሄ ያሉትን ሀሳብ ሰንዝረዋል።
ወደፊት ያው ቦታ ብዙ ስርዓቶችን የያዘ ቦታ ስለሆነ መንግስት ከወዲሁ ቢሞቱም እንኳ ተጨማሪ ብዙ ስርዓቶች እዛ ቦታ ላይ ስለሆነ የረት ኑሯቸውን የሚገፉት መንግስት የተሻለ ነገር ተጠቅሞ ገደሉ ካልወረደ አስቸጋሪ ነው። እዛ አካባቢ ያሉ ወጣቶች የስራ እድል መፍጠራቸው ነው እና ለተተኪውም ትውልድ አደጋ የሆነውን ፓርት መንግስት በተሻለ መንገድ ተባብሮን ቢወርድ።
የናዳው መንስኤ ዋሻውን ለመደገፍ የቆሙት ምሰሶዎች በህገ ወጥ አምራቾች በመፍረሳቸው እንደሆነ የአካባቢውን አምራቾች ዋቢ አድርጎ የአሜሪካ ድምጽ መዘገቡ ይታወሳል። ናዳው በተከሰተበት አካባቢ 750 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወርቅ ዋሻ ኦፓል አምራቾችና ግብይት ማህበር የተገኘው መረጃ ያመለክታል። የደቡብ ወሎዋ ደላንታ ወረዳ ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም ገደላማ በመሆኑ በተደጋጋሚ የሚከሰተው ናዳ ለህይወት መጥፋትና ለአካል ጉዳት ምክንያት እንደሆነ ይነገራል። ምርቱ በዘመናዊ አሰራር ካልተደገፈ ወደፊትም መሰል ችግሮች ሊፈጠሩ እንደሚችሉ ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
መስፍን አራጊን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በኢትዮጵያ ለተረጂዎች የምግብ እርዳታ ለማቅረብ 3.4 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅትና የኢትዮጵያ መንግስት አስታውቀዋል። የተረጂዎች ብዛት በተያዘው ዓመት 10.4 ሚሊዮን ይደርሳል ተብሏል።
የኢትዮጵያ
አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለል አቡሃይ በአሁኑ ወቅት በአገሪቱ ያለው የተረጂዎች ቁጥር 6.6 ሚሊዮን መሆኑን ገልጸዋል። በጎርፍና በሌሎች ምክንያቶች ይኸው አሃዝ እንደሚጨምር ባለሙያው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይዟል።
አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት የኢትዮጵያ አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህፃሩ ዩኤን ኦቻ ትናንት ሰኞ የካቲት 18 ቀን 2016 ዓ.ም ባወጡት የሰብአዊ እርዳታ የጋራ እቅድ መግለጫ በሀገሪቱ በተለያዩ አካባቢዎች ያጋጠሙት ድርቅና ግጭቶች ሰብአዊ ችግሮችን እያስከተሉ እንደሚገኙ አመልክተዋል። የኢትዮጵያ መንግስትና አጋሮቹ በዚህ አስቸጋሪ ወቅት በሰሜን ኢትዮጵያ በድርቅ ጉዳት ለደረሰባቸው ሰዎች የነፍስ አድን እርዳታ እያደረጉ መሆናቸውን አውስቶ ሆኖም እጥረት መኖሩን ገልጿል። ሁኔታው እየተባባሰ ሊሄድ እንደሚችልም ጠቁመዋል። የጋራ መግለጫው አክሎም ለአምስት ተከታታይ የክረምት ወቅቶች ዝናብ ባለማግኘታቸው ጉዳት ደርሶባቸው የነበሩት የደቡብና የደቡብ ምስራቅ ኢትዮጵያ አካባቢዎች ቀደም ሲል የበልግ ዝናብ በማግኘታቸው ከድርቅ ተጽዕኖ ቢድኑም አሁንም ሰብአዊ እርዳታ እንደሚሹ ያሳያል። ይህ ደግሞ በያዝነው የአውሮፓውያኑ 2024 በአጠቃላይ በሀገሪቱ ውስጥ ያሉትን የተረጂዎች ብዛት 10.4 ሚሊዮን እንደሚያደርሰው አመልክተዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለለ አቡሃይ በሀገሪቱ የተረጂዎች ቁጥር 10.4 ሚሊዮን ሊደርስ የሚችልበትን ምክንያት ያብራራሉ።
አሁን ከጥር ወር እስከ መጋቢት ወር ያለን የተረጂ ቁጥር 6.6 ሚሊዮን ዜጎች ነው። ድርቁ በዚህ ሁኔታ የሚቀጥል ከሆነ ይህን ቁጥር ይዘን በቀጣይ ደግሞ እንዳልኩ የጎርፍና ክረምቱን ከመሆኑ የተነሳ እንደገና ደግሞ በዚህ ወቅት ገበሬዎች ያመረቱት ምርት ጥቅም ላይ የማይውልበት ገና በማሸት ወይም ደግሞ የተዘራውን በመድረስ ላይ ነው እንጂ አይደርስምና ይሄ ሁሉ ምክንያቶች ተደምረው የእርዳታ ቁጥር ፈላጊዎች ወደ 10 በላይ እንደሚሆን ይታመናል።
የኢትዮጵያ መንግስትና የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ የጋራ መግለጫ ለሁለት ዓመታት የተካሄደው የሰሜን ኢትዮጵያው ጦርነት ቢቆምም አሁንም በሌሎች የሀገሪቱ አካባቢዎች የቀጠለው ግጭት የእርዳታ ፈላጊዎቹ ብዛት እንዲጨምር ማድረጉን ያስረዳል። ችግሩ ወደ ከፋ ደረጃ ከመባባሱ በፊትም የሚመለከታቸው አካላት ሁሉ በአፋጣኝ የሰብአዊ ድጋፍ እንዲያደርጉ ጠይቋል። የምግብ እርዳታ ያስፈልጋቸዋል ለተባሉት 10.4 ሚሊዮን ሰዎች ምላሽ ለመስጠትም በያዝነው ዓመት 3.4 ቢሊዮን ዶላር እንደሚያስፈልግ መግለጫው አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። አሁን ዋሽንግተን ዲሲ ላይ በስቱዲዮ ሰዓታችን አቆጣጠር ከቀኑ 7:32 ሆኗል። ኢትዮጵያ ላይ ከምሽቱ 3:32 ሆነ። ወደ ምዕራብ አፍሪካ እናቀናለን። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ በኒጀር ላይ የጣለውን ማዕቀብ ማንሳቱ እንዲሁም በማሊና ቡርኪና ፋሶ ላይ የነበረውን ማዕቀብ ለማላላት መወሰኑ በአብዛኛው የቀጠናው የፖለቲካ ተንታኞች ዘንድ በመልካም ታይተዋል። ኢኮዋስ እንደሚለው ባለፈው ቅዳሜ የደረሰበት ውሳኔ ሰብአዊነትን መሰረት ያደረገ ሲሆን በሶስቱ አገራት ካሉ ወታደራዊ ሁንታዎች ጋር ንግግር ለመጀመር ጥርጊያ መንገድ ይከፍታልም ብሏል። አንዳንድ የፖለቲካ ተንታኞች ግን ኢኮዋስ ውሳኔው ብዙም ውጤት አይኖረውም ሲሉ ይተቻሉ። ቲሞቲ አቢጃ ከአቡጃ የላከውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
ኢኮዋስ ባለፈው ቅዳሜ ውሳኔውን ማሳወቁን ተከትሎ ማዕቀቡ በተለይ ጎርቷቸው በነበሩት ኒጀር እና ሰሜናዊ ናይጄሪያ ክፍሎች ደስታና ተስፋ ታይቷል። ኢኮዋስ በምዕራብ አፍሪካ ማዕቀብ ተጥሎበት የነበረው የኒጀር ሀብት እንዲንቀሳቀስ፣ የሀገሪቱ ድንበርም እንዲከፈት፣ እንዲሁም ተጥሎ የነበረውና የንግድ አውሮፕላኖች ወደ ኒጀር የሚያደርጉት የአየር በረራ እገዳ እንዲነሳ ወስኗል። በዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራም ክፍል ተመራማሪ የሆኑት ኢዲያት ሐሳን እንደሚሉት ውሳኔው በኒጀር ለሚገኘው ሕዝብ እፎይታን የሚሰጥ ነው።
የዚህ ሀገር ኢኮኖሚ እንደሚሻሻል ይጠበቃል። በተለይም ናይጄሪያና ኒጀርን በተመለከተ የምግብና የሸቀጦች ዝውውር እንደሚኖር እንጠብቃለን። ከዛ በተረፈ ዜጎች የተሻለ አገልግሎት ያገኛሉ። የምግብ ዋጋም እንደሚቀንስ እንጠብቃለን።
ማዕቀቦች የተጣሉት ባለፈው አመት የኒጀር ፕሬዝዳንት መሐመድ ባዙም በወታደራዊ ሁንታ ከስልጣን መነሳታቸውን ተከትሎ ነው። ከዚህ በፊት በቀጠናው ተጥሎ የማያውቅ ጠንከር ያለ ማዕቀብ እንደመሆኑ ኒጀርን ክፉኛ ጎድቷት ነበር። የዓለም ባንክ እንደሚለው በኒጀር የሚታየውና ቀድሞውንም የነበረው የከፋ የድህነት ሁኔታ በእጅጉ ጨምሯል። ቀጠናዊው ትብብር እንደሚገልጸው ባለፈው ቅዳሜ የደረሰበት ውሳኔ ሰብአዊነትን መሰረት ያደረገ ሲሆን በኒጀር ካለው ወታደራዊ ሁንታ ጋር ንግግር ለመጀመርም ጥርጊያ መንገድ ይከፍታል። ቀጠናዊው ትስስር ምዕራብ አፍሪካን እያበጠ ያለውን ወታደራዊ መፈንቅለ መንግስት እንዲሁም የፖለቲካ ቀውስ ማስቆም ያዳገተው ይመስላል። ቀጠናዊ ማህበረሰቡ በወታደራዊ መንግስታት ላይ ማዕቀብ ጥሏል በሚል በሁንታ የሚተዳደሩት ኒጀር፣ ቡርኪና ፋሶ እና ማሊ ባለፈው ወር ከኤኮዋስ ለቀው እንደወጡ አስታውቀዋል። የፖለቲካ ተንታኙ አህመድ ቡሃሪ እንደሚሉት የማዕቀቡ መነሳት የአገራቱን አቋም የሚያስቀይር አይሆንም።
እንደሚመስለኝ ዋናው ጥያቄ ኒጀር፣ ቡርኪና ፋሶ እና ማሊ ለማዕቀቡ መነሳት ቦታ ይሰጡታልን የሚለው ነው። እነዚህ ሀገራት በአንድነት በመሆን በተለየ አቅጣጫ በመገስገስ ላይ ናቸው። እነዚህን አገራትን በተመለከተ በተለይም በኤካዋስ መሪነት የተከተልነው የውጭ ጉዳይ ግንኙነት አሰራር ከጅምሩ ችግር የነበረበት ነበር።
ሶስቱ አገራት ማለትም ኒጀር፣ ማሊ እና ቡርኪና ፋሶ የሳህል አገራት ቃል ኪዳን የተሰኘ ትብብር ባለፈው መስከረም መስርተዋል። ባለፈው ሳምንት ደግሞ ኮንፌዴሬሽን በመፍጠር የጋራ መገበያያ ብር በቅርቡ እንደሚያትም ቃል ኪዳኑ አስታውቋል። ይህ ተግባራዊ የሚሆን ከሆነ የፖለቲካ ተንታኙ አህመድ ቡሃሪ እንደሚሉት በቀጠናው ትብብርና ልማት ላይ የከፋ ተጽዕኖ የሚያስከትል ይሆናል። ቲሞቲ ኦቢዩዙ ከአቡጃ ለላከው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
እንግዲህ ወልዴን አመሰግናለሁ። ከምዕራብ አፍሪካ ወደ አውሮፓ ስናቀና ስዊድን በመጪዎቹ ቀናት ወይም ሳምንታት ውስጥ ኔቶን በይፋ እንደምትቀላቀል ይጠበቃል። ሃንጋሪ ትናንት ሰኞ ይሁንታዋን በመስጠት የመጨረሻዋ አባል ሀገር ሆናለች። ተንታኞች እንደሚናገሩት ስዊድን ለምዕራቡ የመከላከያ ህብረት ጠቃሚ አቅም ይዛ ትመጣለች። ሄንሪ ሪጅዌል ተከታዩን ዘገባ አጠናቅረዋል። ደረጀ ደስታ ያቀርበዋል።
ከ600 ቀናት በኋላ ትናንት ሰኞ በሰጡት ድምፅ አጽድቀውታል። ሕግ አውጪዎቹ ውሳኔውን እንዲያጸድቁ የገፋፉት የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን የስዊድን ወደ ህብረቱ መግባት ለሃንጋሪ መልካም ነው ይላሉ።
የስዊድን እና የሃንጋሪ ጦር ትብብር ከስዊድን ወደ ኔቶ ህብረት አባልነት መግባት ጋር የሃንጋሪን ደህንነት ያጠናክራል።
ሩሲያ በዩክሬን ላይ ሙሉ ወረራ ከጀመረች ከሶስት ወራት በኋላ ስዊድን ከፊንላንድ ጋር እንደ አውሮፓ አቆጣጠር በግንቦት 2022 በጋራ ያቀረበችውን ማመልከቻ ከ31 የኔቶ አባላት መካከል በመጨረሻ ያጸደቀችው የመጨረሻይቱ ሀገር ሃንጋሪ ናት። የሃንጋሪ ጠቅላይ ሚኒስትር ኦርባን የስዊድንን የአባልነት ድምፅ ያዘገዩት ስዊድን የሃንጋሪ ዲሞክራሲ ወደ ኋላ እየተጎተተ ነው ስትል ባቀረበችው ትችት ተከፍተው ነበር። ይሁን እንጂ የስዊድን ጠቅላይ ሚኒስትር ኡልፍ ክሪስተርሰን ባለፈው አርብ ቡዳፔስትን መጎብኘትና የሃንጋሪ አራት የስዊድኖቹን ግሪፔን ተዋጊ ጀቶችን መግዛት ውዝግቡን አብርዶታል። ክሪስተርሰን እለቱን ታሪካዊ ቀን ብለውታል። ስዊድን ለአስርት ዓመታት የቆየውን የወታደራዊ ገለልተኝነት ፖሊሲ በማቆም በሚቀጥሉት ሳምንታት ውስጥ ኔቶን በይፋ ትቀላቀላለች። በስዊድን መከላከያ የምርምር ተቋም ከፍተኛ ተንታኝ ሮበርት ዳልሲጆ
የችግሩ የመጨረሻው ክፍል ተፈቷል። ስዊድን ኔቶን መቀላቀሏ በኖርዲክ ባልቲክ አካባቢ ያለውን የህብረቱን ስትራቴጂ ያጠናቅቃል። ስዊድንም የዩናይትድ ስቴትስን የኒውክሌር ደህንነት ጥበቃ ድጋፍ ታገኛለች።
ስዊድንም እንዲሁ ጠቃሚ የሆነ ወታደራዊ አቅምን ወደ ህብረቱ ታመጣለች ይላሉ አሁንም ሮበርት ዳልሲጆ።
ከስዊድኑ የግሪፔን ተዋጊ አውሮፕላን ጋር ዘመናዊ የአየር ኃይል አለን። በተለይ በባልቲክ ባህር ውስጥ ካለው ሁኔታ ጋር የተስማሙ ምርጥ ሰርጓጅ መርከቦች አሉን። ጥቂት ነገር ግን በከፍተኛ ቴክኖሎጂ የታገዘ የባህር ኃይል አለን። በምድርም የተወሰነውን የሰሜን ንፍቀ ክበብ ደቡባዊ ክፍል መሸፈን የሚያስችል አቅምም አለን።
ላቲቪያ፣ ሉቲኒያ እና ኢስቶኒያ ለሩሲያ ጥቃት በስፋት የተጋለጡ ናቸው ተብለው በህብረቱ አባል አገራት ዘንድ ይታያሉ። ተንታኞች ስዊድን እና ፊንላንድን የህብረቱ አባል አድርጎ መቀላቀል ትልቅ የመከላከያ አቅም ይፈጥራል ይላሉ። ከፊንላንድ ዓለም አቀፍ ጉዳዮች ተቋም ቻርሊ ሳሎኒየስ
ላትቪያን፣ ሊቱዌኒያን እና ኢስቶኒያን ከተለያዩ አቅጣጫዎች መከላከል ያስችላል። ሁለቱንም አገራት እንደ ኔቶ አባልነታቸው በመውሰድ ከሰሜን ፊንላንድና ከሰሜን ምዕራብ ስዊድን አቅጣጫዎች በጣም ትልቅና የተቀናጀ የአየር ኃይል እንቅስቃሴ ማከናወን ያስችላል። ከአንድ ዓመት በፊት እንዲህ ያለ ዕቅድ ማሰብ የማይቻል ነገር ነበር።
የመጨረሻዎቹ አስፈላጊ ደንቦች ተሟልተው ከተጠናቀቁ በኋላ በሚቀጥሉት ቀናት ወደ ህብረቱ የመቀላቀል ስነ ስርዓት እንደሚካሄድ ይጠበቃል። የኔቶ ዋና ጸሐፊ ጀንስ ስቶልተንበርግ ትናንት ሰኞ እንደተናገሩት የስዊድን ወደ ህብረቱ መቀላቀል ሁላችንንም የበለጠ ጠንካራና አስተማማኝ ደህንነት እንዲኖረን ያደርገናል ብለዋል። ሩሲያ ስለ ጉዳዩ ወዲያውኑ ምላሽ አልሰጠችም። ይሁን እንጂ ቀደም ሲል በሰጠችው መግለጫ የኔቶ አባልነቱ ስዊድንን የሩሲያ የበቀል እርምጃዎች ትክክለኛ ኢላማ ያደርጋታል የሚል አስተያየት ሰጥታለች።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። አዲስ አበባና የእሳት አደጋዎች መነሾ። በኢትዮጵያ ባለፉት 6 ወራት ውስጥ ብቻ በደረሰው የእሳት አደጋ ወደ ግማሽ ቢሊዮን ብር ንብረት መውደሙ ተገልጿል። በዚህ ዓመት 6 ወራት ውስጥ 139 የእሳት ቃጠሎች በሀገር አቀፍ ደረጃ መድረሳቸውን ለአሜሪካ ድምፅ የተናገሩት የፌዴራል ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ጄላን አብዲ መንስኤያቸውም በፎረንሲክ ምርመራ ለመለየት እንደተቻለ ገልጸዋል። ከእሳት ቃጠሎዎቹ 94 በመቶዎቹ በአዲስ አበባ መድረሳቸውን የጠቀሱት የእሳትና አደጋ ሥራ አመራር ኮሚሽን የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ግማሽ ቢሊዮን ብር ገደማ ሀብትም በአደጋው መውደሙን ተናግረዋል። በጉዳዩ ላይ አስማማዋየ ነው በቅርቡ በእሳት ቃጠሎ ቤታቸው የወደመባቸውን የአዲስ አበባ ነዋሪዎችንም ጨምሮ አነጋግረዋል። ተከታዩን ዘገባም ልኮልናል።
በተጋመሰው 2016 ዓ ም 6 ወራት ውስጥ በአገር አቀፍ ደረጃ እንደተከሰቱ የፌዴራል ፖሊስ ኮሚሽን ከገለጻቸው 139 የእሳት ቃጠሎች 130 የሚሆኑት በአዲስ አበባ የደረሱ ናቸው። አደጋው ንብረታቸውን ካሳጣቸው የርዕሰ መዲናይቱ ነዋሪዎች መካከል አቶ አየለ ወርኬ ይገኙበታል። በከተማዋ ሽሮሜዳ አካባቢ ነዋሪው አቶ አየለ ባለፈው ሳምንት ቅዳሜ የካቲት 16 ቀን 2016 ዓ ም በመኖሪያ ቤታቸው ላይ ስለደረሰው የእሳት ቃጠሎ አደጋ ለአሜሪካ ድምፅ አስረድተዋል።
ኤሌክትሪክ ትንሽ ምጣድ ተሰርቶ ነበረ። ያቺ በተሳል መብራት ጠፍቶ ነበረ። ከዛ በኋላም እኛም ያው ቅዳሜ በዓል ነበረ፣ ትንሽ ረሰን በር ዘግተን ያው ቤተክርስቲያን ምናምን አካባቢ ሄደን ተመልሰን እስክንመጣ ድረስ ልጆች ቤት ነበሩ። ከምሽቱ ወደ 1:10 ላይ የኤሌክትሪክ ችግር ነው፣ በዛ ያው እሳት እንድነሳ ተደረገ። ሰው ላይ ያልደረሰ ሙሉ እቃ ይሄ እንዳለ ቤት ያለው እቃ ሙሉ አልቋል። ጣሪያውም ሌላ ጋር እንዳይተላለፍ አንድ ሁለት ክፍል ሙሉ በሙሉ አለቀ። ሌላ ክፍል ላይ እንዳይተላለፍ ብሎክም ስለሆነ እግዚአብሔር አትርፎታል እና ሙሉ አንድ ነገር የተረፈ ነገር የለም። 2 ሚሊዮን ይደርሳል ሙሉ እቃ። ምንም የተረፈ ነገር የለም። የልጆች አልጋው፣ ፍሪጁ፣ ቴሌቪዥኑ ምን በአንድ ነገር የሚባል የተረፈ ነገር የለም። ብዙ ነው በቃ ምንም። ይሄ 20 ዓመት 15 ዓመት የለፋኑ ንብረት ነው የወደመው። ትንሽ አንድ ክፍል ነበረች፣ አብዛኛው ነው ያለ ነው ተሰብስበን ያለውን አሁን ትንሽ ልረጋጋ ብዬ ወረዳዎች መጥተው ፎቶም ያነሳሉ ምን የሚለው ብቻ ነው እንጂ ይህን ያሉ ነገርም የለም። ይህን አድርጉም ያሉ ነገር የለም። እስከ እሳት አደጋ መጥቶም ትንሽ ነገር ፍራሽ ነገር ምናምን እናመጣለን፣ ሌላ ብዙ የምናደርገው ነገርም የለም አሉ። በዛ ሁኔታ ነው ያለሁት።
አብዛኞቹ አደጋዎች የሚፈጠሩት ከበዓላት ወቅትና ዝግጅት ጋር ተያይዞ እንደሆነ የተናገሩት የኮሚሽኑ ቃል አቀባይ አቶ ጄይላን አብዲ ከጥንቃቄ ጉድለት የተከሰቱም እንዳሉ ተናግረዋል። የአደጋዎቹን መንስኤ የሚተነትነውን የፎረንሲክ ምርመራ ሪፖርት ይፋ ማድረግ ያስፈለገውም ሕብረተሰቡ ጥንቃቄ እንዲያደርግ በማሰብ እንደሆነም አስገንዝበዋል። በዚህ ምርመራ ሪፖርት እንደተገለጸው በአዲስ አበባ ከደረሱ የእሳት ቃጠሎች 15ቱ ሆነ ተብሎ የደረሱ ናቸው። የኮሚሽኑ የሕዝብ ግንኙነት ኃላፊ ጄይላን አብዲ ስለዚህ ጉዳይ ለአሜሪካ ድምፅ አብራርተዋል።
መንስኤዎቹ በአራት ክፍሎች የተከፈሉ ናቸው። አንዱ በምርመራ የተጣራው ማለት ነው፣ በኤሌክትሪክ የሚደርስ ቴክኒክ ችግር ምክንያት የሚደርስ ነው። ይሄኛው በዚህ አመት በ2016 ስድስት ወር ውስጥ 73 ቃጠሎች ደርሷል። ይህ የደረሰው በአዲስ አበባ ከተማ ነው። በመካኒካል ችግር ደግሞ ምክንያት የተፈጠሩት 19 ናቸው። ለምሳሌ መኪና በራሱ ጊዜ አንዳንድ ጊዜ በሙቀት ይቃጠላል። ሰው ሳይነካው ሞቆ በራሱ የሚቃጠልበት ጊዜ አለ። ያ መካኒካል ሰው እጅ ሳይኖርበት እንደሱ ማለት ነው። እነዚህ ደግሞ በመካኒካል ችግር ምክንያት የተፈጠሩት 19 ናቸው። ኢንሹራንስ ለማግኘት የራሳቸውን ጥቅም ለማስጠበቅ ሲባል ወይም ሌላ ሰው ላይ ጉዳት ለማድረስ ሆን ተብሎ ደግሞ በሰው አማካኝነት የሚደርስ የእሳት አደጋ አለ። ይሄም 15 ነው። በቸልተኝነት የሚፈጸም ደግሞ የእሳት አደጋ አለ። ይሄም 15 ነው። አንዱ የቀረኝ ምንድን ነው? በሌላ ምክንያት የሚደርስ ብለን ያስቀመጥነው 8 አሉ። 130 ነው በአዲስ አበባ ብቻ የደረሰው ቃጠሎ። 130 ስንል እኛ ለምሳሌ በአንድ ቃጠሎ መኪና ሊቃጠል ይችላል፣ የሰው ህይወት ሊጠፋ ይችላል፣ በርካታ በሚሊዮን የሚቆጠር ገንዘብ ሊወድም ይችላል፣ ሀብት ሊወድም ይችላል። አንድ ነው የምንለው እኛ በአንድ የተከሰተውን ቃጠሎ እንደ አንድ ነው የምንቆጥረው። ስለዚህ ከዛ አንጻር እነዚህ ደርሰዋል ማለት ነው። አደገኛ ነው ይሄ።
የአዲስ አበባ የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በበኩላቸው በከተማዋ ከእሳት ቃጠሎ በተጨማሪ 89 ሌሎች አደጋዎችም በስድስቱ ወራት ውስጥ እንደተከሰቱ ለአሜሪካ ድምፅ አስታውቋል። በእሳት ቃጠሎቹ ብቻ ግማሽ ቢሊዮን ብር የሚገመት ሀብትም መውደሙን አቶ ንጋቱ ተናግረዋል።
ላጋጠሙ አደጋዎች ፈጣን ምላሽ ለመስጠት ጥረት አድርገናል። እንግዲህ በተለይ በስድስት ወሩም አጋጥሞ ከነበሩ አደጋዎች 25 ሰዎች ህይወታቸው አደጋ ላይ ወድቀው የነበሩ 25 ሰዎች ከአደጋው መታደግ ችለናል። እንደዚሁም ወደ 7.8 ቢሊዮን ብር የሚገመት ንብረትም እንደዚሁ ከአደጋው ማትረፍ ችለናል። በአንጻሩ ደግሞ 475 ሚሊዮን ብር የሚገመት ንብረት ደግሞ በእሳት አደጋው የወደመበትን ሂደት እናነሳለን እና በአብዛኛው እንግዲህ የምናተርፈው እና የምንታደገው ይበልጣል። በጋ ላይ ሲሆን የእሳት አደጋ የሚጨምርበት ሂደት አለ። አጠቃላይ በስድስት ወሩ 219 አደጋዎች አጋጥመዋል። ከዚህ ውስጥ 130 የእሳት አደጋ ሲሆን ቀሪ 89 ደግሞ ሌሎች ድንገተኛ አደጋዎች ናቸው። ሌሎች የምንላቸው የጎርፍ አደጋ፣ የኮንስትራክሽን አደጋ እንደዚሁም ደግሞ እነዚህ አዲስ አበባ ውስጥ አልፎ አልፎ ክፍቱን እየተተው የሚተው ጉድጓዶች እና ውሃ የሚያቆሩ ጉድጓዶች አሉ። ዋና ለመዋኘት እንደዚህ እየገቡ ህይወታቸውን የሚያጡ አሉ። እነሱ ሌሎች ድንገተኛ አደጋዎች ውስጥ ይዘናቸዋል። 89 ናቸው እነሱ በቁጥር።
ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አሃዙ መጠነኛ ቅናሽ እንዳለው የሚናገሩት የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ጄላን አብዲ በኤሌክትሪክ ቴክኒካዊ ችግር እየተፈጠረ ያለው አደጋ ቁጥር ግን ምንም ለውጥ አለማሳየቱ ይናገራሉ። በግማሽ ዓመቱ 9 የእሳት ቃጠሎ አደጋዎች ከተመዘገቡባቸው 3 ክልሎች መካከል አንዱ በሆነው የአፋር ክልልም ሆን ተብሎ የተፈጸመ የእሳት ቃጠሎ ስለመኖሩ ኃላፊው ጠቁመዋል።
አፋር ክልል ላይ በመካኒካል ችግር ምክንያት 4 ተከስተዋል። በኤሌክትሪክ ቴክኒክ ችግር ምክንያት 1 ተከስተዋል። ሆን ተብሎ በሰው አማካኝነት የተከሰተ ደግሞ 1 ነው። በአፋር ክልል 6 ተከስተዋል ማለት ነው። በደቡብ ኢትዮጵያ ክልል ደግሞ በኤሌክትሪክ ቴክኒክ ችግር 1 ተከስተዋል። በመካኒካል ችግር ደግሞ 1 ተከስተዋል። ሀረሪ ክልል በኤሌክትሪክ ቴክኒክ ችግር ምክንያት 1 ተከስተዋል።
አደጋዎችን ከፖለቲካዊ ጉዳይ ወይም ሌላ ምክንያት ጋር በማያያዝ የሚነዙ ወሬዎች በምርመራና የፍትህ ስርዓቱ ላይ እንቅፋት እንደፈጠሩም አቶ ጄላን ያመለክታሉ።
ፖለቲካሊ ነው ይሄ የተሰራው የሚል ነገር የለም። በዚህ ኮንፈረንሲኩ በስድስት ወሩም ባለፈውም የተገኘ ነገር የለም። ሰው ሊያወራ ይችላል። እኛ የምንለው ደግሞ ይሄም ማውራት አይገባም። እኛ የምንለው ይሄም ማውራት ያለበት ፖሊስ ነው። ፖሊስ ምን ላይ ተመስርቶ ነው የሚናገረው? ይፋ የሚያደርገው መረጃውን በሳይንሳዊ መንገድ በፎረንሲክ ሳይንስ በምርመራ አጣርቶ ውጤቱ ችግሩ የደረሰው ወይም ደግሞ እሳት አደጋው የደረሰው ይሄ ነው ብሎ መግለጽ አለበት ነው። ያ ስህተት ነው። መፈረጅ አስቀድሞ መፈረጅ ፖሊስን ምርመራ ከመጉዳቱም በላይ የፍትህ ስርዓቱን ይጎዳዋል።
በሰሞኑ እሳት ቃጠሎ መኖሪያ ቤታቸውን ያጡት አቶ አየለ ወርኬም በራሳቸው ላይ ከደረሰባቸው ተነስተው ህብረተሰቡ ጥንቃቄ እንዲያደርግ ይመክራሉ። የወደመውን ቤታቸውን መልሶ ለመገንባት አቅሙ እንደሌላቸውም ገልጸው በቀጣይ የሚሆነውን በስጋት እየተጠባበቁ ነው።
እኔ በቃ ያለው ነገር እጅ ጠይቃለሁ እንጂ እጅ ላይም የለም። እኔ ከእግዚአብሔር ጋር በቃ ያለው ነገር አሁን ዋና የራስ መትረፍ ብቻ ነው። ለያለው ነገር ምንም እግዚአብሔርን አሁን ለጊዜው እያመሰገንኩ ራሴን እያደረግ ሰውም አይዞ አንተ ብታልፍስ ሌሎች ቢሆንስ አይዞ እግዚአብሔር አለ ራሱ ብቻ ዋና ጤና እያሉ ሰውንም ስለሚችላ ነው። እኔም በቃ እግዚአብሔርን እያመሰገንኩ ነው ያለው በአሁኑ ሰዓት።
እንደ ፌዴራል ፖሊስ ኮሚሽን የፎረንሲክ ሪፖርት በመንፈቅ ዓመቱ ከደረሱ የእሳት ቃጠሎ አደጋዎች 8 የሚሆኑት ምክንያታቸውን መለየት አልተቻለም። ይህም አደጋው በደረሰበት ወቅት እሳቱን ለማጥፋት በሚል ወይም በሌላ ምክንያት መረጃዎች እንዲጠፉ በመደረጉ እንደሆነ የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ገልጸዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። በመቀጠል ስመኝሽ የቆየ የምታሰማን የፒቢኤስ ቴሌቪዥንን ዘገባ ነው። ዘገባው ደግሞ የሕዝብ ከፍተኛ የትምህርት ተቋማት ወይም ኮሚኒቲ ኮሌጅ ለአሜሪካውያን እየሰጡት ስላለው ጠቀሜታ የሚናገር ነው።
በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሴንሰናቲ ስቴት ኮሚኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች።
ወጥ ቤት ውስጥ ሲሆን የራሴ ክልል ውስጥ እንዳለው ይሰማኛል፣ እወደዋለሁ።
የ28 ዓመቷ ሄንደርሰን በሳምንት 3 ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች። ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የ12 እና የ5 ዓመት ልጆቿን ብቻዋን ታሳድጋለች።
I'm here from 9 in the morning.
ከጠዋት 3 ሰዓት አንስቶ እስከ ማታ 12 ሰዓት ድረስ እዚሁ ነኝ።
But you can't cook over Zoom.
ግን ደግሞ ምግብ በዙም አይበስልም።
So I have to be here.
ምግብ ብዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረጅም ሰዓት ነው የምሰራው። ሄንደርሰን እነዚህን ሁሉ ኃላፊነቶች ጊዜዋን እያመጣጠነች ለመወጣት ትሞክር እንጂ 2 ዓመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር ከ20 ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች።
I can drive up here on a donut.
በአንድ ዶናት ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር። ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው።
We're able to mitigate some of those barriers.
አንዳንዶቹን መሰናከሎች ማሻሻልና መንገዱን በተወሰነ መንገድ ማቅለል እንችላለን። ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በአመት እስከ $1,750 ድረስ ያወጣል።
When I graduate, I won't owe anything.
ስመረቅ ምንም ዕዳ አይኖርብኝም። ይሄ እውነት የማይመስል ነገር ነው። ማመን አልቻልኩም። ነገር ግን ትልቁና እድሉን እንዳታልፍ የሚያደርገው ነገር ደግሞ እሱ ነው። ሁሉ ተጨማሪ ድጋፍ ነው። ተጨማሪ ድጋፎቹ የመጽሐፍ፣ የመኪና ነዳጅና ሌሎች ያስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን በተለይ በኦሃዮ ግዛት ዴይተን ከተማ ለምትኖረውና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል።
የመኪናዬ
ጎማ ተንፍሶ ትምህርት ቤት የሚመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ ትልቅ ሸክም ነው ከላይ ላይ የወረደው። ምክንያቱም ምን ማድረግ እንደምችል ስጨነቅ ነበር። ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራሙ ውስጥ የሚካተት ተማሪ የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ።
ተማሪዎቹ
ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ሕይወት አሰልጣኝ ናቸው። ማንን ማነጋገር እችላለሁ ከሚለው አንስቶ የሚቀጥለው እርምጃዬ ምን መሆን አለበት፣ ምን ልስራ፣ ወይም ደግሞ ክፍል ውስጥ ጥሩ እየሰራሁ ነው ወይ እስከሚለው ድረስ ያማክራሉ። እንደ ራሳቸውም ሰዎች የሚያዩዋቸው ናቸው። ሚኪ ሃሪስ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት።
ለእኔ
በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል። እነሱ ባይኖሩ ምን ማድረግ እችል እንደነበር አላውቅም። ሚኪ ሃሪስ በሲስቴትስ የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ዲግሪዋን ታገኛለች።
የሁለተኛ
ደረጃ ተማሪ ያለው በትምህርቴ ጥሩ ነበርኩኝ። ነገር ግን የሁለተኛ ደረጃ ትምህርት ቤት እና ኮሌጅ ሁለት የተለያዩ ነገሮች ናቸው። እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ እፈልጋለሁ። እናም ነገሮች ምን መልክ ላይ እንዳሉና በቀሪ ህይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው። ሃሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች።
They've helped me not only emotionally.
እነሱ በስሜትና በገንዘብ ብቻ አይደለም ይረዱኝ። ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ።
በሲንሰናቲ ግዛት መተግበር የጀመረው ተማሪዎች ባጭር ጊዜ ትምህርታቸውን እንዲያጠናቅቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሐሳብ አይደለም። ከ7 ዓመት በፊት በኒውዮርክ ከተማ መተግበር የጀመረውና በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚኒቲ ኮሌጅ ከሚማሩ ተማሪዎች 17 ከመቶዎቹ ብቻ ነበሩ ዲግሪያቸውን በ3 ዓመት የሚያጠናቅቁት። የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ 57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክርስቲን ብሮንግኒያርት ናቸው።
ፕሮግራሙ እንደ አውሮፓውያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩን። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ዲግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን።
የተፋጠነ ጥናት ፕሮግራሙ የሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በ3 ዓመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራሙ ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በጥፍ ይጨምራል። አሌክስ ሜር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ሕይወት ለማሻሻል የተቋቋመ መንግስታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው።
አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚኒቲ ኮሌጅ ተማሪዎችና ወደ 1000 የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ሕይወት ትልቅ ለውጥ የሚያመጡ ናቸው።
ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜየር ይገልጻሉ።
This approach really gives very high confidence.
ይህ አቀራረብ መርሃ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከ8 ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረቁ እንደሆነ ተመልክተናል።
We really wanted to continue to test the
ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥም ይሰራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው እዛ ነው።
አውሮፓውያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሴንሰናቲ ስቴትን ጨምሮ በኦሃዮ በሚገኙ 3 የኮሚኒቲ ኮሌጅ ውስጥ ተግባራዊ እንዲሆን ተደረገ። ፕሮግራሙ ለህዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሴንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዝዳንት ሞኒካ ፖሴ ይገልጻሉ።
We knew what we were doing was making a difference. We heard
እያደረግን ያለነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በመረቃ ተነስራታችንም ላይ አይተናል። ትክክለኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል።
ልክ በኒውዮርክ እንደታየው በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዝግብ እንጂ የተፋጠነ ትምህርት ፕሮግራሙ ለ3 ዓመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ።
We had to stop the program. We just did not
መርሃ ግብሩን ማቆም ነበረብን። ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም።
Community colleges, they're doing a lot for their
community colleges ለተማሪዎቻቸው ብዙ ነገር ነው የሚያደርጉት። ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው community colleges ውጤታማ እንደሆኑ ያረጋግጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው።
ነገር ግን ወጪው ሲንሰናቲ ስቴትስ ፕሮግራሙን ሙሉ ለሙሉ እንዲያቆም አላስገደደውም። ከበጎ አድራጊዎች 3.5 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓውያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪንስ ይገልጻሉ።
ይህ መዋለ ንዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የህይወታቸውን መስመር ይቀይረዋል።
ወደ ላይ የማደጉ ጥት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በ2015 በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11 ከመቶ ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙን እንደሚሰራና አሁን ተግባራዊ እየተደረገባቸው ካሉት 7 የአሜሪካ ግዛቶች ውጭም መሰራጨት እንዳለበት የሚያሳይ ነው ይላል።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸው ታፕታሙ ስዩም ነኝ። መልካም ምሽት ይሁንላችሁ። Thank you.